ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጊዳሚ ወረዳ የኦነግን ታጣቂ አምጡ በማለት ጊራዩ በሚባል ቦታ ላይ አንድ ሰው ገለዋል። ስሙ አሊ ቀናሳ ይባላል።
አቶ አዲሱ ሰርቤሳ የቄለም ጊዳሚ ነዋሪ ናቸው።
በሶስት ወር ስልጣን እንይዛለን የሚል አምቢሽን መጣ። ከዛ በኋላ ይሄ ከልኩ አልፏል፣ ህግ ማስከበር ይገባል ተብሎ መንግስት ወስኖ ህግ ማስከበር ያለበት አሁን መከላከያ ነው፣ ከክልል አቅም በላይ ነው ተብሎ መከላከያ ገብቷል። አሁን እያስከበረ ይገኛል።
የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀኔራል ብርሃኑ ጁላ ናቸው እኚህኛው። ሁለቱንም ሙሉ ዘገባ በዕለቱ አብይ ርዕስ እናቀርባለን።
አንድ የኢትዮጵያ አየር መንገድ ኢንዶኔዥያ ላይ ተገዶ እንዲያርፍ ተደረገ። የኢትዮጵያ መከላከያ ኃይል በምስራቅና ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት እየፈጸመ ነው። የፌዴራል ከፍተኛ ፍርድ ቤት 11ኛ ወንጀል ችሎት አንድ የሙስና ተጠርጣሪን በዋስ ለቀቀ። የሚሉ የዜናችን ዋና ዋና ርዕሶች ናቸው።
ሳምንታዊ ቅንብሮችና በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮሩ ቅንብሮችም ይዘናል። በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥር 6 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ዜነብ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ሁለት የኢንዶኔዥያ ተዋጊ ጀቶች ያለ ፈቃድ ወደ ኢንዶኔዥያ የአየር ክልል ገብተዋል ያሉትን አንድ የኢትዮጵያ አየር መንገድ ዛሬ ሰኞ በባታም ደሴት አየር ማረፊያ እንዲያርፍ አስገድደዋል። የአየር ኃይሉ አፈቀላጤ እንዳስታወቁት ቦይንግ 777 አውሮፕላን ከባታም በስተደቡብ በሚገኘው የሃንግ ናዲም ዓለም አቀፍ አውሮፕላን ጣቢያ በተሰኘ የሲንጋፖር ደሴት በሰላም እንዲያርፍ ተደርጓል። የበረራ ቁጥሩ ኢቲኤች 3728 የሆነውና ከአዲስ አበባ የተነሳው የኢትዮጵያ አየር መንገድ አውሮፕላን ወደ ሆንግ ኮንግ ነበር የሚያመራው። የኢትዮጵያ አየር መንገድ ባለስልጣናት በበኩላቸው አውሮፕላኑ ሲንጋፖር ውስጥ ለጥገና የሚሆን ሞተር ለማድረስ በድንገት ጉዞ መጀመሩን ገልጠው በኢንዶኔዥያ የአየር ክልል የገባው ግን በአይሲኤኦ ሕግ መሰረት ነው ብለዋል። ይህም ሕግ አንድ አውሮፕላን አስገዳጅና ድንገተኛ ሁኔታ ሲገጥመው የወዳጅ አገር አየር ክልልን ያለ ፈቃድ ሊያርፍበት እንደሚችል የሚገልጽ ነው ብለዋል።
የኢትዮጵያ መከላከያ ኃይል በምስራቅና በምዕራብ ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት በመፈጸም ላይ ነው። በአየር ጥቃቱ ሰለባ የሆኑ ናቸው የተባሉ ሲቪሎች መኖራቸውንም ነዋሪዎች አመልክተዋል። በተያያዘ ዜና የኦነግ ታጣቂዎች መሆናቸው የተገለጹ 11 ባንኮችን መዝረፋቸውንና አራት የባንክ ሰራተኞችን ማገታቸውን ባለፈው ቅዳሜ ዘግበናል። ከታጋቾቹ ሁለቱ ታዲያ መለቀቃቸውን በዛሬው ዕለት የመንግስት ምንጮች አስታውቀዋል። የዕለቱ አብይ ርዕስ ዝርዝሩን ያቀርባል።
የፌዴራሉ ከፍተኛ ፍርድ ቤት 11ኛ ወንጀል ችሎት በሙስና የተጠረጠሩትን አቶ ኢሳያስ ዳኘን በመቶ ሺህ ብር ዋስ እንዲፈቱ ዛሬ ትዕዛዝ ሰጠ። መርማሪ ፖሊስ የይግባኝ አቤቱታ እንደሚያቀርብ ጠቅሶ ዘጋቢያችን መለስካቸው አመሃ ቀጣውን አጠር ያለ ዘገባ ልኮልናል።
መርማሪ ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት አጥብቆ የጠየቀ ቢሆንም አቶ ኢሳያስ ዳኘው በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ወስነዋል። ፍርድ ቤቱ በ100,000 ብር ዋስትና ከስር እንዲፈቱ የወሰነላቸው አቶ ኢሳያስ በሶማሌ ክልል ኢትዮ ቴሌኮም ሊያቆማቸው የነበሩ የብረት ማማዎችን ወይንም ታወሮችን ከጨረታ ውጪ ለሜቴክ ሰጥተዋል በሚል ጥርጣሬ ፖሊስ ምርመራ ሲያካሄድባቸው ቆይቷል። ፖሊስ እንደሚለው ከሆነ አቶ ኢሳያስ ሥራውን ያለ ጨረታ ለሜቴክ ሲሰጡ መንግሥት በመቶ ሚሊዮኖች ብር የሚገመት ጥቅም እንዲያጣ አድርገዋል። የአቶ ኢሳያስ ጠበቆች ይህን ጥርጣሬ የሚያረጋግጥ ምንም ማስረጃ አልቀረበም፣ በየተለዋጭ ቀጠሮ ፖሊስ የሚያቀርበው ምክንያትም ተደጋጋሚና ተጠርጣሪውን ያለበቂ ምክንያት በእስር ለማቆየት የሚደረግ ጥረት ነውና ሕገ መንግሥታዊ ዋስትና መብታቸው እንዲከበርላቸው ሲሉ ተሟግተዋል። ባለፈው ወር ፍርድ ቤቱ በጉዳዩ ላይ ውሳኔውን ለዛሬው ለመስጠት በቀጠረው መሰረት መርማሪ ፖሊስ ተጠርጣሪው መንግሥት ሊያገኘው የሚገባውን ጥቅም አሳጥቷል ይበል እንጂ ማስረጃ አላቀረበም ብለዋል። ስለሆነም ተጠርጣሪው በዋስ እንዲፈቱ ፈቅዶ ከሀገር እንዳይወጡ ለኢሚግሬሽንና ለዜግነት ጉዳዮች መምሪያ ደብዳቤ እንዲጻፍ ትዕዛዝ ሰጥቷል። መርማሪ ፖሊስ በዚህ ውሳኔ ቅር በመሰኘቱ ይግባኝ እንደሚል ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በኮንጎ ከ600 በላይ ሰዎች ለኢቦላ ቫይረስ ተጋለጡ። 400 የሚሆኑት ሞቱ። በአካባቢው ግጭቶች በመኖራቸው ምክንያት የበሽታውን ስርጭት ለመግታት አስቸጋሪ ሆኗል። የኢቦላን ቫይረስ ለመከላከል የሚያስችል ክትባት ባለበት ሁኔታ ነው በግጭቶች ሳቢያ ጥረቶቹን አስቸጋሪ ያደረገው። የጤና ባለሙያዎች በቅርብ ጊዜ ውስጥ አዲስ በቫይረሱ የተጠቁትን ሰዎች ማዳን ይችላሉ ተብሎም ይጠበቃል።
በጋዜጠኛ ጃማል ሐሾጊ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲ ንጉሥ ሳልመንና አልጋ ወራሹ ልዑል ሙሐመድ ቢን ሳልመን መናገራቸውን የዩናይት ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገለጡ። ውጭ ጉዳይ ሚኒስትሩ ፖምፒዮ ዛሬ ሰኞ ይህን ያስታወቁት ከሳውዲ መሪዎች ጋር ሪያድ ውስጥ ከተነጋገሩ በኋላ ነው። ሁለቱም የሳውዲ መሪዎች ቱርክ ውስጥ ወደሚገኘው የሳውዲ ኤምባሲ ከሄደ በኋላ የተገደለውን የጋዜጠኛ ሐሾጊን ጉዳይ ለመከታተልና ተጠያቂዎቹን ለሕግ ለማቅረብ ቀደም ሲል የገቡትን ቃል ደግሞ ማጠናቀራቸውን የዩናይት ስቴትሱ ከፍተኛ ዲፕሎማት አስታውቀዋል። ይህ ቢንዲህ እንዳሊ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን በየመን በቁልፍ የወደብ ከተማይቱ በሆዴይዳ የተኩስ ማቆምን ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት መድረሳቸው ተገልጠዋል። አጭር ዘገባ ደርሶናል።
ወደዚህ ዘገባው ከኔ መጀመሪያ መግቢያው አንድ የኬንያ ፍርድ ቤት ዌስት ጌት በተባለው የገበያ አዳራሽ ላይ ከአምስት ዓመታት በፊት በተፈጸመ ጥቃት ሚና ነበራቸው በሚል ክስ ሶስት ሰዎች ለፍርድ መቅረብ አለባቸው ብሏል። የሶማሊያው ጽንፈኛ ቡድን አልሻባብ በዌስት ጌት ላይ በፈጸመው ጥቃት ሰዎቹ ተባብረውታል በሚል ነው ተጠርጣሪዎቹ የተከሰሱት። አጠር ያለ ዘገባ አለን፣ አዳነች ፍሳዬ ታቀርበዋለች።
ዋናው አቃቤ ሕግ ፍራንሲስ እንዳዩ የፍርዱን ቃል ባነበቡበት ወቅት ተጠርጣሪዎቹ ዛሬ በናይሮቢ ፍርድ ቤት ቀርበው ታይተዋል።
ተከሳሾች 12 ክሶች ተመስርቶባቸዋል። በአንዳንዶቹም በተናጠል ሌሎቹ ደግሞ በህብረት አሸባሪ ተግባር በመፈጸምና የአሸባሪነት ድርጊት ለማካሄድ በማሴር በህብረት ተከሰዋል።
ተጠርጣሪዎቹ ሊባን አብዱላሂ፣ ሁሴን ሙስጣፋና አህመድ አብዲ የተባሉ ሲሆኑ አሸባሪ ቡድንን በመርዳትና ህጋዊ ሰነድ ሳይኖራቸው ወደ ኬንያ በመግባትም ተከሰዋል። አንድ አራተኛ ተከሳሽ በነጻ ተለቋል። ታጣቂዎች ከአምስት ዓመታት በፊት ቅዳሜ ላይ ሰዎች በሚበዙበት ዌስትጌት በተባለው የገበያ አዳራሽ ላይ ጥቃት በከፈቱበት ወቅት ቢያንስ 67 ሰዎች ሲገደሉ ከ150 በላይ ቆስለዋል። የ30 ዓመት ዕድሜው ጆን ዋንጎምቤ ከጥቃቱ የተረፈ ሰው ነው። ውላድሮ ለፍርድ የሚቀርቡ ሰዎች መኖራቸው እንዳስደሰተው ገልጿል።
I feel good. I'm very joyful because of the
ደስ ብሎኛል። የፍርድ ቤት ብይኑም አስደስቶኛል። ለተፈጸመብንና ለደረሰብን ጥቃት ፍትህ ለማግኘት እንጠብቃለን። ፍርድ ቤቱን አመሰግናለሁ። አንዳንዴ ነገሮችን ለማጣራት ጊዜ የሚፈጅ ቢሆንም ይሄ ለእኔ ጥሩ ነገር ነው ባይ ነኝ። ተጠርጣሪዎቹ እስር ቤት እንዲገቡ እጠብቃለሁ።
አቃቢያነ ሕግ በተጠርጣሪዎቹ ላይ ከአምስት ዓመታት በላይ ለሆነ ጊዜ ማስረጃ ሲሰበስቡ ቆይተዋል። ምክንያቱ ቃላቸውን የሰጡት ሰዎች ከ145 በላይ ስለነበሩ እንደሆነ ተገልጿል። ከአሸባሪነት ጋር በተያያዘ በኬንያ ፍርድ ቤት ከቀረቡት ተጠርጣሪዎች የተፈረደባቸው ሁለት ብቻ ናቸው። ስለሆነም ብዙ ኬንያውያን ይህም ሊከሽፍ ይችላል የሚል ስጋት አላቸው። የአሁኖቹ ሶስት ተጠርጣሪዎች በመጪው ሳምንት በድጋሚ ፍርድ ቤት ይቀርባሉ።
አዳነች እናመሰግናለን። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና የሳውዲ ሩል ጋወራሽ መሐመድ ቢን ሳልመን በየመን በቁልፍ የወደብ ከተማ በሆዴዳ የተኩስ ማቆም ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ደርሰዋል። ቀደም ሲል አሉላ ሲያነብ እንደሰማችሁት የኢዛቤላ ኮኪል ያጭር ዘገባ ደርሶናል። ሶሎሞን ክፍሌ ይዞታል።
ሳውዲ አረቢያ እንደ አውሮፓውያን ዘመን አቆጣጠር ከ2015 ዓ.ም ጀምሮ በየመን የጥምረት ኃይሉን በመምራት የአየር ድብደባና ሌሎች ወታደራዊ ጥረቶችን እያደረገች ያለችው ዋናውንና ሌሎች ከተሞችን የተቆጣጠሩትን የሁቲ አማጽያን የሚዋጋውን የየመን መንግሥት በመደገፍ ነው። ዩናይትድ ስቴትስም ለሳውዲው መራሽ ዘመቻ የአየር ላይ ነዳጅ መሙላትና ሌሎች የሎጂስቲክስ እርዳታዎችን ስትሰጥ ቆይታለች። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ካለፈው ወር ጀምሮ ግን ለሳውዲው ወታደራዊ ዘመቻ ሲሰጥ የቆየው እርዳታ እንዲቋረጥ ወስኗል። የምክር ቤት አባላቱ በተጨማሪም በቱርክ ኢስታንቡል የሳውዲ ቆንስላን ለመጎብኘት ገብቶ ሳይወጣ የቀረውን ጋዜጠኛ ጃማል ካሾጊን በማስገደል ልዑል አልጋወራሽ መሐመድ ቢን ሳልማንን ይከሳሉ። ሳውዲ ቀደም ሲል ካሾጊ ከቆንስላው ጽሕፈት ቤት በሰላም ወጥቶ ሄዷል ብላ ነበር። ኋላ ግን ባለሥልጣኖቿ ብልሹ ሲሉ በጠሩት አሰራር ጋዜጠኛው መገደሉን አምነዋል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት መሠረት ይህ ጉዳይ ዛሬ ከሀገር አስተዳደር ሚኒስትር አዴል አልጁቤር ጋር ውይይት በተካሄደበት ወቅት ዋናው ርዕስ ነበር። ቱርክ በበኩሏ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዝ የተላለፈው ከሳውዲ መንግሥት ከፍተኛ አመራር ነው ብላለች። የሳውዲ ባለሥልጣናት ግን ትዕዛዙ ከልዑል አልጋወራሽ አልተሰጠም በሚለው አቋማቸው እንደ ጸኑ ነው። ማይክ ፖምፔዮ የዩናይትድ ስቴትስ ወታደሮችን ከሶሪያ ለማስወጣት የተደረሰው ውሳኔ ጉዳት እንደማያስከትል ሸሪኮቻቸውን ለማሳመንና የትራምፕ አስተዳደር የኢራንን ተንኳሽ ተግባር ለማስቀየር ሲል ለጠራው ዘመቻ ድጋፍ ለማሰባሰብ በመካከለኛው ምስራቅ የጀመሩትን ጉብኝት ለማጠናቀቅ ተቃርበዋል። ዛሬ ወደ ኦማን ይሄዱና በአንድ የቤተሰባቸው አባል የቀብር ሥነ ሥርዓት ላይ ለመገኘት ጉብኝታቸውን አሳጥረው ወደ ዋሽንግተን ይመለሳሉ ተብሏል።
አንድ የመጨረሻ ዜና። ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ሊያቆሙ ያቀዱትን የአጥር ወጪ ለመሸፈን ቢያንስ በአሁኑ ሰዓት ብሔራዊ አስቸኳይ ጊዜ እንደማወጁ ተናገሩ። ፕሬዚዳንቱ ይህን የተናገሩት በከፊል የተዘጉትን የፌዴራል መንግስት መስሪያ ቤቶች በተመለከተ ዋይት ሀውስ ውስጥ ለጋዜጠኞች በሰጡት መግለጫ ነው። ይህ በእንዲህ እንዳለ በከፊል የተዘጉት የዩናይትድ ስቴትስ ፌዴራል መስሪያ ቤቶች ዛሬ 24ኛ ቀናቸውን ይዘዋል። ፕሬዚዳንት ዶናልድ ትራምፕና ተቃዋሚዎቻቸው ዲሞክራቶች ፕሬዚዳንቱ የጠየቁትን የአጥር መገንቢያ ወጪ ላለመፍቀድ ሁለቱም እንደተፋጠጡ መሆናቸው ይታወቃል። በአሁኑ ሰዓት 800,000 የፌዴራል መስሪያ ቤት ሰራተኞች ወይ ስራ ላይ አይደሉም አሊያም ያለ ክፍያ የሚሰሩ አሉ። መስሪያ ቤቶቹ ሲከፈቱ ግን ያልተከፈላቸው ሰራተኞች ወዲያውኑ እንደሚከፈላቸው ባለፈው ሳምንት ምክር ቤት መወሰኑ አይዘነጋም። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ቀዳሚው የዕለቱ አብይ ርዕስ ነው።
የኢትዮጵያ መከላከያ ኃይል በምስራቅና በምዕራብ ወለጋ የተለያዩ አካባቢዎች በአውሮፕላን የታገዘ ጥቃት በማካሄድ ላይ መሆኑ ይፋ ሲደረግ በአየር ጥቃቱ ሰለባ የሆኑ ሲቪሎችም መኖራቸውን ነዋሪዎች አመለከቱ። በተያያዘ ዜና የኦነግ ታጣቂዎች መሆናቸው የተገለጹ 11 ባንኮችን መዝረፋቸውንና 4 የባንክ ሰራተኞችን ማገታቸውን ባለፈው ቅዳሜ ዘግበናል። ከታጋቾቹ ሁለቱ መለቀቃቸውን ታዲያ በዛሬው ዕለት የመንግስት ምንጮች ይፋ አድርገዋል። ለዝርዝሩ ናኮር መልካ።
የኦነግን ታጣቂዎች እንፈልጋለን በሚል ምክንያት ሰዎች በታጠቀ ኃይል እየሞቱ ነው፣ መንግስት በአውሮፕላን የታገዘ የአየር ጥቃት በመፈጸም ላይ ይገኛል ሲሉ የቄለም ወለጋ ጊዳሚና ቄለም ከተማ ነዋሪዎች ተናገሩ። አዲሱ ሰርቤሳ የሚባሉ የጊዳሚ ወረዳ ነዋሪ ግራይ በሚባል ቀበሌ ውስጥ በመንግስት ታጣቂ ትናንት አንድ ሰው ሲሞት ዛሬም ሌላ ለጊዜው ማንነቱ ያልታወቀ ሰው መገደሉን ተናግረዋል። መንግስት ይህንን ጥቃት የሚፈጽመው የወነግን ታጣቂዎች ለመፈለግ በሚያደርገው ጥረት መሆኑንም ገልጸዋል።
በጊዳሚ ወረዳ የኦነግን ታጣቂ አምጡ በማለት ግራዩ በሚባል ቦታ ላይ አንድ ሰው ገለዋል። ስሙ አሊ ቀናሳ ይባላል። ዛሬም አንድ ሰው ሞቷል። ስሙን አላወቅኩም። አስከሬኑ እንኳ አልተነሳም። ባቤሻንጎ ቀበሌም የአራት ሰዎች ቤት በመንግስት ታጣቂዎች ተቃጥሏል።
ሌላው ወቢነ ሞምሳ የተባሉ የቄለም ከተማ ነዋሪ ለአሜሪካ ድምፅ እንደተናገሩት የኦሮሞ ነጻነት ግንባር ኦነግ ወታደሮችን ለመፈለግ እንደ ኢትዮጵያውያኑ አቆጣጠር ከጥር 3 2011 ዓ.ም ጀምሮ እስከ ትናንት ማለትም ጥር 5 2011 ዓ.ም በቀን ሁለት ጊዜ በከተማውና ዙሪያው በተካሄደው የአውሮፕላን ድብደባ የመሰረተ ልማት አውታሮች ወድመዋል ብሏል።
ቅዳሜ ከቀኑ 7 ሰዓት ላይ ቄለም ከተማ ላይ የአየር ጥቃት ተፈጽሟል። ሁለተኛ ደረጃ ትምህርት ቤት ጥቃት ደርሶበታል። የኔትወርክ መሰረተ ልማት በመመታቱ አገልግሎት ይቆራረጣል። የመንገድ ግንባታ ካምፕም ተደብድቧል። ትላንት በሶስት አውሮፕላን ከተማው ላይ ጥቃት ተፈጽሟል። ህብረተሰቡ አሁን ስጋት ውስጥ ወድቋል።
በጥቃቱ የአካባቢው አርሶ አደሮች የሰበሰቡት ቡናና ሌሎችም ንብረቶች ወድመዋል ያሉት አቶ ወቢ የቄለም ከተማ ነዋሪዎች ቤት ንብረታቸውን ትተው ወደ ቤጊና ጊዳሚ ከተሞች እየሸሹ መሆናቸውን ገልጸዋል። በአየር ጥቃቱ የተጎዱ ሰዎች ስለመኖራቸው የሚያውቁት ነገር እንደሌለ ተናግረው ከመንግስት ታጣቂዎች ውጪ ማንም በከተማው እየተንቀሳቀሰ እንደሌለ ተናግረዋል። ካለው የጸጥታ ችግር የተነሳ በወረዳው የሚኖረው ህዝብ ከፍተኛ ስጋት ውስጥ በመግባቱ መንግስት የአየር ድብደባውንም ሆነ የምድር ጥቃቱን በማቆም ሌላ የሰላም አማራጭ መጠቀም አለበት ብለዋል። በዚህ ጉዳይ ላይ ማብራሪያ እንዲሰጡኝ የቄለም ወለጋ ዞን አስተዳዳሪ አቶ ታመነ ኃይሉና የኦሮሚያ ክልል ባለስልጣናትን በስልክ ለማግኘት ያደረግኩት ጥረት አልተሳካም። የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም ጀኔራል ብርሃኑ ጁላን በስልክ ለማግኘት ያደረግኩት ጥረት አልተሳካም። በህዝብ ተወካዮች ምክር ቤት ቀርበው በሰጡት መግለጫ ታጥቀው በሚንቀሳቀሱ ማናቸውም ኃይሎች ላይ እርምጃ ለመውሰድ መዘጋጀታቸውን ገልጸው ነበር።
ምዕራብ ኦሮሚያ እንዳለው አይነት ነገር ሲያጋጥም የእኛ ታስክ ነው። አሁን እየሰራ ነው። አሁን ከህዝቡ ነጥለንም ህግ እያስከበርን ነው። መጀመሪያ ነፃ አውጪ መስሎ ተቀብሎ ነበር። ባንዲራ አውጥቶ በሬ አርዶ ተቀብሎት ነበር። አብሮ ጨፍሮ ነበር። በሬ ሲያጥር በግ ታረደለት። በግ ሲያጥር ወደ ዶሮ ገባ። ዶሮዋም ስትጠፋ መደብደብ ጀመረ። አምጣ ተብሎ በዛውም ተደራጅቶ 20-30 እየሆነ ታጥቆ ያስፈራራ። መጀመሪያ ለምን አልገባንም? መንግስት በሰላም ስለመጡ እየተነጋገርን ነው፣ ምዕራብ ያሉ ሰዎችም በሰላም ይገባሉ ብሎ ስለነበረ ይቅርና መከላከያ የክልል ኃይልም እንዳይነካቸው ነው የተደረገው። የክልል ኃይልም እንዳትነኳቸው፣ እንዳትተኩሱ ነው ተባለ። ከዛ በሶስት ወር ስልጣን እንይዛለን የሚል አምቢሽን መጣ። ከዛ በኋላ አይ ይሄ ከልኩ አልፏል፣ ህግ ማስከበር ይገባል ተብሎ መንግስት ወስኖ ህግ ማስከበር ያለበት አሁን መከላከያ ነው፣ ከክልል አቅም በላይ ነው ተብሎ መከላከያ ገብቷል። አሁን እያስከበረ ይገኛል።
በሌላ በኩል በቄለም ወለጋና ምዕራብ ወለጋ ዞኖች የመንግስትና ግል ባንኮች በታጠቀ ኃይል መዘረፋቸውንና ሰዎች መታገታቸውን ነዋሪዎች ተናገሩ። ባለፈው ቅዳሜ ከቀኑ 5 ሰዓት ገደማ የታጠቁ ኃይሎች በቄለም ወለጋ ዞን ገባሮቢ፣ ጫንቃ፣ ቄቤና መቻራ ከተሞች ባንኮች ላይ ዝርፊያ መፈጸማቸውን አቶ ቢሊሱማ ዱፌራ የተባሉ የአይን እማኝ ተናግረዋል።
ብር ለማውጣት ባንክ ገብቼ ነበር። ወረፋ በዝቶ ነበር። ከዚያ የታጠቁ ሰዎች መጡ። አብዛኞቹ የዚሁ አካባቢ ተወላጆች ናቸው። ገባሮቢ ውስጥ የሚኖሩ ናቸው። 19 ይሆናሉ።
ከነዚህ ከታጠቁ ኃይሎች በኦነግ ስም የሚንቀሳቀሱ እንዳሉበትም አቶ ቢሊሱማ ተናግረዋል። በገባሮቢ ከተማ 18 የሚሆኑ እነዚህ ታጣቂዎች ገንዘቡን በኩንታል ጭነው እንደሄዱም ተናግረዋል።
ደኔ ከሻ ሂዳቶ ኮቪ ከሻ ሂዳሜሩቪ ቻንታዱዳቶ
ሁለቱም ባንኮች ጎን ለጎን በመሆናቸው በኩንታል ጭነው መኪና ላይ ወጥተው እየዘፈኑ ሄዱ።
ታጣቂዎቹ በዚሁ የንግድ ባንክና ኦሮሚያ ህብረት ስራ ባንክ ስራ አስኪያጆችና ገንዘብ ያዦችን በአጠቃላይ 4 ሰዎችን አግተው በመኪና ይዘው ተሰውረዋል። እስካሁንም እነዚህ ሰዎች እንዳልተመለሱ አቶ ቢሊሱማ ተናግረዋል።
አሴ ማናጀሪን ባንክ ለደለቶታስ የሚተኮናመረው ቢ
ከገባሮ ቢምትኩ የሚባል የባንክ ስራ አስኪያጅና ገንዘብ ያዡን ከሌላም ቦታ ሀታው የሚባል ማኔጀርና ካሸር በአጠቃላይ 4 ሰዎች አግተው ይዘው ሄዱ።
የቄለም ወለጋ ጸጥታ ጽፈት ቤት ኃላፊ ስለ ጉዳዩ ተጠይቀው ባንኮች መዘረፋቸውን እንደሚያውቁ ተናግረው ለስራ ጉዳይ ከአካባቢው በመራቃቸው የተሟላ መረጃ እንደሌላቸው ተናግረዋል። የኢትዮጵያ ንግድ ባንክ ምዕራብ ዲስትሪክት ስራ አስኪያጅ አቶ ግርማ ጪፍሳ ለቢቢሲ እንደተናገሩት 5 ቅርንጫፎች በታጠቁ ኃይሎች መዘረፋቸውንና ሌሎች 5 ቅርንጫፎች መውደማቸውን ገልጸዋል። ታግተው ከተወሰዱ 4 የባንኩ ሰራተኞች 2 መለቀቃቸውንም ተናግረዋል። በተመሳሳይ ሁኔታ በምዕራብ ወለጋ ዞንም ባንኮች መዘረፋቸውንና የመንግስት መስሪያ ቤቶች መውደማቸውን የዞኑ ዋና አስተዳዳሪ አቶ ገመቺስ ተመዝገን ለቪኦኤ ተናግረዋል። እሳቸው እንዳሉት ማንነቱ ያልታወቀ የታጠቀ ኃይል በ6 ወረዳዎች ውስጥ የሚገኙ 10 ባንኮችንና 1 የብድርና ቁጠባ ተቋም ላይ ባለፈው ሳምንት ዕለተ ቅዳሜ ከቀኑ 10 ሰዓት በኋላ በተመሳሳይ ጊዜ ላይ ዘረፋ ፈጽመዋል ብለዋል። በ4 ወረዳዎችም የሚገኙ 37 የሚሆኑ የመንግስት ተቋማትን በእሳት አጋይተዋል ብለዋል። አቶ ገመቺስ ሁሊሶ መግቢያ ላይ የአስፋልት መንገድን በእስካቫተር በመታገዝ ታጣቂዎቹ መቁረጣቸውንም ገልጸዋል።
የተለያዩ መንግስት መስሪያ ቤቶች በእሳት ወድመዋል። ለምሳሌ በገንጂ ወረዳ 7፣ በዩብዶ 2፣ በለታሲቡ 2፣ በላሎ አሳቢ 25 የመንግስት ተቋማት በታጠቁ ኃይሎች ወድመዋል።
በላሎ አሳቢ ወረዳ ከ20 በላይ የመንግስት መስሪያ ቤቶች መቃጠላቸውን የወረዳው አስተዳዳሪ አቶ ጅረኛ መላኩ ለቪኦኤ ተናግረዋል። የኦነግ ቃል አቀባይ አቶ ቶሌራ ደባ ለቪኦኤ እንዳሉት በምዕራብ ኦሮሚያ የሚንቀሳቀሰው የኦነግ ታጣቂ ቡድን የባንክ ዝርፊያ እንደፈጸመ የሚነገረው የኦነግን ስም ለማጥፋት ካልሆነ በስተቀር ከእውነት የራቀ ነው ብለዋል።
እኛ በበኩላችን የኦነግ ታጣቂ የባንክ ዝርፊያ ያካሂዳል ብለን አናምንም። ይህ የኦነግን ስም ለማጥፋት የተጠነሰሰ ሴራ ነው።
የኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ባለፈው ሳምንት ከቪኦኤ ጋር በነበራቸው ቆይታ በክልሉ እየተከሰቱ ለሚገኙ የሰላም እጦትና ለመረጋጋት ኦነግን ተወቃሽ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀንቴ።
ናኮርን ለዘገባው እናመሰግናለን። በአፋር ክልል ከትናት ማለዳ 4 ሰዓት የጀመረው የመንገድ መዝጋት አድማ ማምሻውን እንደተጠናቀቀና መንገዶችም እንደተከፈቱ ተገልጧል። የሶማሌ ብሔረሰብ አባላት የሚበዛባቸው 3 ቀበሌዎች ላይ እየተፈጠረ ያለውን ግጭት ለማርገብ በሚል ከቀበሌዎቹ የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነበር የክልሉ ወጣቶች ተቃውሞ የጀመሩት። የተቃውሞ እንቅስቃሴው በተጓዦችም ሆነ በንብረቶቻቸው ላይ ምንም አይነት ጉዳት ያላደረሰ ነበር ተብሏል። ከአዋሽ ወደ ትግራይ የሚወስደው መንገድ ጠዋት 2 ሰዓት ላይ የተከፈተ ሲሆን ከመሃል አገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች ግን ማምሻውን 4 ሰዓት ከ35 ደቂቃ ላይ ተከፍተዋል። በሌላ በኩል የአፋር ልዩ ፖሊስ ከ3ቱ የኢሳ ብሔረሰብ አባላት ከሚበዙባቸው ቀበሌዎች እንዲወጡ ተደርጓል የተባለው ስህተት ነው ሲል የፌዴራል ፖሊስ አስታውቋል። አዲስ ቸኮል ነው ዘገባውን የላከልን።
በሺ የሚቆጠሩ ተጓዦች ላለፉት 30 ሰዓታት አፋር በረሃ ላይ ታግተው የቆዩበት አድማ ማምሻውን በሰላም ተጠናቋል። አድማው በርካቶችን ለእንግልት ያዳረገ ነበር። ሰርጋቸውን እዛው አፋር ታግተው ያሳለፉ ሙሽሮች ነበሩ። አብዛኞቹ ተጓዦችም ሜዳ ላይ ለማደር ተገደዋል።
አዳር የተወሰኑ ሰዎች አልጋ ያው በተገኘበት በጊዜ የያዙ ማለት ነው 5 ሰዓት 6 ሰዓት ሲሆን ያው ተስፋ ቆርጠው አልጋ የያዙ አልጋ አግኝተዋል። ከዛ ውጭ ያለው ሰው ግን የተወሰኑ ሰዎች ሰው የወሰዳቸው ማለት ነው ገብተው ያደሩ አሉ። ግለሰብ ቤት ግን አብዛኛው የህዝብ ትራንስፖርት ተጠቃሚ ውጭ ነው ያደረው። የመኪና ሸራ ተነጥፎላቸው እዛ በተረፈ የሆኑ ሙሽሮች ነበሩ። አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለሰርጋቸው እነሱ እያለቀሱ ሁሉ ይዘምሏቸው በቃ አላማ አላማ ነው እንግዶቻችሁን ቤተሰብ ያስተናግድላችሁ በዚህ ችግር ቀርተናል ብላችሁ ተናገሩ፣ አንለቃችሁም። አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁ ድርጅት እንሸኛቸዋለን።
ወዴት? ወደዚህ ወደ ሀረርጌ የሚመጡ ናቸው?
ወደ ናዝሬት የሚሄዱ ናቸው።
ሰርጋቸው መቼ ነበር ሰዎቹ?
ሰርጋቸው ትላንትና ነበረ፣ እሁድ ማለት ነው። የማታ ፕሮግራም ነበረ። በጣም ነበረ ሙሽሪት ስታለቅ።
ተቀማጭነታቸው በቤልጅየም የነበሩትና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ ወደ ኢትዮጵያ የመጡት የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት የሆኑት አቶ ጋአስ አህመድ አድማው ሰላማዊ እንደነበር ይናገራሉ። የአድማው መነሻ በአፋርና ኢሳ መካከል የነበረው የግጦሽ ግጭት መልኩን ቀይረው ወደ ተጧጧፈ ጦርነት ማደጉንና ይህንን ለማርገብ የፌዴራል መንግስት ከሶስቱ ኢሳ የሚበዛባቸው ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መወሰኑን በመቃወም ነው ይላሉ። ሰላምን ለማምጣት እስከሆነ ድረስ መውጣቱ ምን ችግር አለው ብለን ላቀረብንላቸው ጥያቄም እንዲህ ብለዋል።
ጉዳት አለው። አንደኛ የዚህ የፌዴራል ሲስተሙን ካየን በዚህ ሶስቱ ቀበሌዎች በአፋር ስር የሚተዳደሩ ቀበሌዎች ናቸው። በተለይ ደግሞ ሶስቱም ቀበሌዎች የኮንትሮባንድ ከዚህ ሀርጌሳ ጀምሮ መንግስትን የኢትዮጵያንን ኢኮኖሚ ሊጎዳ በሚችል መልኩ የኮንትሮባንድ የሚመጣባቸው አካባቢዎች ናቸው። ስለዚህ ክልሉን ሰላም የማስጠበቅ ክልሉን እዛ ቦታ ላይ ያሉትን ቀበሌዎች የአፋር ክልል ነው የሚመራቸው የሚቆጣጠራቸው። ስለዚህ ይሄ ኃይል እዛ ቦታ ላይ ማስፈር ግዴታ ነው። ምክንያቱም እንደ ማንኛውም የአፋር ቀበሌዎች ነው የምትታዩ። አሁን ግን እየተደረገ ያለው ነገር ምንድን ነው? በተለይ ሚሊተሪ ልብስ የለበሱ የአፋር ሰላም አስከባሪ ኃይሎች በሄዱ ጊዜ ሬዚስት ያደረጋቸው በከፍተኛ የታጠቀ ኃይል ነው። ስለዚህ ያ ኃይል የክልሉን ሰላም የማስከበር የህዝቡን ሰላም እና ዲሞክራሲ የማስከበር መብቱ የክልሉ ሆኖ ሳለ ይህን ኃይል እናንተ ውጡ እናንተ ግቡ ብሎ የፌዴራል መንግስት የሚልበት ምክንያት በእኔ ግልጽ አይደለም። ካደረገም ደግሞ ዛሬ ራሱ አሁን ይሄ መንገዱ ከተከፈተ በኋላ ብዙ መንገድ እንዲዘጋ አልፈለግንም፣ ብዙ ጥረት ስናደርግ ነበር እንዲከፈት። ዛሬ ራሱ አሁን አንተን በማናገርበት ሰዓት አዳይቱ ላይ ከፍተኛ ጦርነት እየተደረገ ነው። ህዝቡንና ልዩ ኃይሉ ሰፍሮ የነበረበት ቦታ ላይ ወረራ ተደርጎበት። ስለዚህ ሬዚስት የሚያደርግ ኃይልን መንግስት ኃይል ይለው ይገባል።
በፌዴራል በኩል የአፋር ልዩ ኃይል ወደ ቦታው ይመለስ የሚል ውሳኔ ባይተላለፍም የመንገድ መዝጋቱ አድማ ግን ቀርቶ መኪኖች መተላለፍ እንዲጀምሩ ተወስኗል። ሆኖም አድማው አላማውን ያሳካ ነበር ይላሉ አቶ ጋስ። እንደ እርሳቸው ገለጻ በርካታ የአፋር ወጣቶች የፌዴራል መንግስት ለሀገራችን ዋነኛው የወደብ አገልግሎት ሰጪ የሆነችው ጅቡቲን ለማስደሰት የኢሳ ሶማሌዎችን ያስቀድማል ብለው ያስባሉ። ሆኖም አፋርም የገቢና ወጪ ንግዱ ዋነኛ መተላለፊያ ጉሮሮ መሆኑን ሁሉም እንዲያውቅ አድርገናል እንደሚሉ ነግረውናል። ለሰላሳ ሰዓታት የዘለቀው አድማ እንዲቆም በማድረግ ረገድ የክልሉ መንግስት የበኩል ሚና ተጫዋች አለው ይላል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሊዮታ የሀገር ሽማግሌዎችን፣ የሃይማኖት አባቶችን እና የጎሳ መሪዎችን ያካተቱ ተከታታይ ውይይቶች ከወጣቶች ጋር መደረጋቸውን ገልጸዋል። ወጣቶችም ያለማንም አስገዳጅነት ራሳችን የደረደርነውን ድንጋይ ራሳችን እናነሳለን ብለው ማንሳታቸውን፣ በዚህ ሂደትም አንድም ተጓዥም ሆነ የተጓዥ ንብረት አለመጎዳቱን ነግረውናል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ቀደም ሲል እንዳልነው የአፋር ልዩ ፖሊስ ከሶስቱ የኢሳ ብሔረሰብ አባላት ከሚበዙባቸው ቀበሌዎች እንዲወጡ ተደርጓል የተባለው ስህተት ነው ብሏል የፌዴራል ፖሊስ በሰጠው መግለጫ። ቀደም ሲል ያስተዋወቅነው ደግሞ ከምሽቱ 4:35 ያሉ ከሰዓት በኋላ 10:35 ነው ከመሀል ሀገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች የተከፈቱት።
ናገራ ስቴሽን አይ
ቀጥል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አድማጮቻችን
አሁን በቀጥታ ወደ ሁለተኛው አጋማሽ ቅንብሮች ነው የምንሻገረው። የኢትዮጵያ የሃይማኖት መሪዎችና የአገር ሽማግሌዎች በሰላምና እርቅ ጉዳይ ላይ ባለፈው አርብ በመቀሌ ከተማ ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት ማካሄዳቸውን የተመለከተ ዘገባ ነው። በውይይቱ በኢትዮጵያ ሰላም ለማስፈን የሃይማኖት መሪዎች ድርሻቸውን እንዲወጡም ተጠይቀዋል ይለናል። ዶክተር ደብረጽዮን በበኩላቸው የትግራይ ሰላም አለ በትግራይ ሰላም አለ ያሉ ሲሆን በሁሉም አካባቢ ሰላም እንዲኖር አብረናችሁ እንሰራለን ማለታቸውን ጠቅሶ ሙልጌታ አጽባሃ ተከታዩን አድርሶናል።
በጸሎት ተጀምሮ በጸሎት የተጠናቀቀው የኢትዮጵያ የሃይማኖት መሪዎችና የአገር ሽማግሌዎች በሰላምና እርቅ ያተኮረ ውይይት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ጋር በመቀለ ከተማ አካሂዷል። በውይይቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በአሁኑ ጊዜ በኢትዮጵያ ዜጎች እየተፈናቀሉ፣ ሰዎችም እየተገደሉ፣ ህጻናትና ሽማግሌዎችም ጉዳት እየደረሰባቸው መሆኑ ገልጸው ይህ አደጋ ለማስቆም በተለይ መሪዎች ትኩረት አድርገው ሊሰሩ ይገባል ብለዋል።
ይሄ ሁሉ ለሀገራችን የማይበጅ፣ ለሃይማኖታችን የማይበጅ፣ ለታሪካችን የማይበጅ ነገር ስለሆነ ይሄ ጉዳይ ባጭሩ መቀጨት አለበት። በተለይ ደግሞ የመንግስት ኃላፊዎች የሆናችሁ መሪዎቻችን ይሄን ጉዳይ ትኩረት እንድትሰጡበት፣ ህገ መንግስት እንዲከበር፣ ህግ ስርዓት እንዲኖር፣ ሀገሪቱ በስርዓት እንድትመራ ሁላችንም ለዚሁ ጉዳይ ትኩረት ካልሰጠንበት ማን ሊሰጥበት ይችላል?
የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚደንት ሼክ መሐመድ አማን በበኩላቸው በአሁኑ ጊዜ እየተፈጠረ ያለው ችግር ፖለቲከኞች የፈጠሩት መሆኑ በተለያዩ ጊዜያት የተካሄዱ የሰላም መድረኮች ህዝቡ ገልጾልናልና አሸናፊና ተሸናፊ የሌለው ለሰላም ቅድሚያ ይሰጥ ብለዋል።
አሁን ከአሸናፊነትና ከተሸናፊነት ስሜት ወጥተን በተለይ የሀገር መሪዎች፣ የፖለቲካ መሪዎች ማሸነፍ መሸነፍ ከምለው ውጭ ወጥታችሁ ሰላምን አሸናፊ እንድታደርጉ፣ ፍቅር እንዲያሸንፍ እንድታደርጉ፣ ይቅርታ እንዲያሸንፍ እንድታደርጉ እናንተን በተቻለ መጠን የማግባባት እናንተን የመጠየቅ ወደዚህ አላማ እንድትመጡ የማድረግ ትልቅ ታሪካዊ ኃላፊነት ይዘን እየተንቀሳቀስን ነው ያለ ነው።
በውይይቱ ላይ ከተገኙት የአገር ሽማግሌዎች መካከል ፕሮፌሰር መስፍን አርአያ በመሪዎች መካከል ያለውን አለመግባባት በመፍታት መሪዎቹ በይቅርታ ለህዝቡ አርአያ ሊሆን ይገባል ያሉ ሲሆን፣ ወይዘሮ ማርያ ሙኒር የተባሉ በበኩላቸው ሰላም ሲደፈርስ በቅድሚያ የምትጎዳው እናት ናትና የሀገሪቷ ሰላም ወደ እርስ በርስ ግጭት እንዳያመራ የፖለቲካ መሪዎች ትኩረት አድርገው ሊንቀሳቀሱ ይገባል ብለዋል።
የእናንተ የአራቱ የኢህአዴግ ትልልቅ ኃላፊዎች ኃላፊነት እንዳለ ይገባኛል። ከአሁን በፊት እዚህ መጥተን የትግራይ ህዝብ የነገረን ነገር ቢኖር በእኛና በአማራ ወይም በኦሮሞ ወይም በሌሎች ህዝቦች መካከል ምንም ችግር የለም፣ ፖለቲከኞቻችን ሀይ በሏቸው ነው። አማራ ክልል ሄደን ስናነጋግር ተመሳሳይ ነገር ነው። ደቡብም ስንሄድ ይሄን ያጋጠመን፣ ኦሮሚያም ስንሄድ ያጋጠመን ይሄ ነው። ምናልባት ዶክተር ደብረጽዮንና አቶ ገዱ ጎን ለጎን የሚቀመጡ ትልቅ ለውጥ እንደሚያመጣ በቀደም እጅ ለእጅ ተያይዛችሁ እንኳን የነበረው ምስል ትልቅ መልእክት ያስተላልፋል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የሃይማኖት መሪዎችና የሀገር ሽማግሌዎች ከቦታ ቦታ እየተንቀሳቀሱ ስለ ሰላም እየደከሙ ያሉት እኛ ፖለቲከኞች ስራችን በአግባቡ ስላልፈጸምን ነው ሲሉ ተናግሯል። በአሁኑ ጊዜ የትግራይ ክልል ሰላም ያለበት ክልል ነው ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን የማዕከላዊ መንግስትና የጎረቤት ክልል መንግስት በእኛ ላይ ዘምቷል ሲሉ ተናግሯል።
በድምር እናንተ ተልእኮ እንቀበለው ብቻ አይደለም፣ በግልጽ ለማስመር የእኛ ተልእኮ ነው። ያው የሃይማኖት መሪዎች ሽማግሌዎች ስለሆናችሁ ነው እንጂ የእኔ ወንበር እዚህ አይደለም፣ እዛ ውስጥ ነው። የክልሉ ቦታ እዚህ አይደለም፣ እናንተ ጋር ውስጥ ነው። ይሄ ክልል ከእናንተ ጋር ሆኖ ቢዞር ይጠቅም ነበር፣ ይገባል የሚል እምነት አለ። ብዙ ተሸካሚ ነው ይሄ ክልል። እንደሚወራው እንደሚባለው በጥባጭ አይደለም፣ ችግር ፈጣሪ አይደለም። ለኢትዮጵያ አንድነትም በተወሰነ አነሳለሁ ብዙ መስዋዕት እንደ አሁን እየከፈል ነው። ፖለቲካ የእኛ ተልእኮ ነው። የፖለቲካ መሪም ካለ ለብቻውን ለየው ትግርኛ ተናጋሪ እየተባለ አይደለም እንደ የምንሰማው ዘር እየለየ ለዚህ ነው ይሄ ነገር ካልቆመ መዘዙ ገና ነው። እኛ ተውን ብትሉን እኛማ ትተነዋል።
ችግሩ በኢህአዴግ አባል ድርጅቶች ድብብቆች በመጀመሩ የተፈጠረ ነው በማለትም አስረድተዋል። ከአማራ ክልል አመራሮች ጋር ተቀራርባችሁ ውይይት እንድታካሂዱ እንፈልጋለን የሚል ጥያቄ ለዶክተር ደብረጽዮን ቀርቦላቸው የሚከተለውን ምላሽ ሰጥቷል።
ልዩነት ያላችሁት ብሎ ጠባ አይደለም፣ አይታችሁኛል። ከመገዱ ምን ችግር አለብን? መቀራረብ ላይ ለጠየቅ አሲስ ነው እንጂ የትም ቦታ እመጣለሁ ብያለሁ። አማራ ክልል ለብዱ የትም ቦታ በግልጽ ስለጠየቃችሁ ነው እኔ ብያለሁ። ወደኋላ አለ እንዲ አላማ አይለኝም። ህዝብ ማቀራረብ ነው ያለ፣ ህዝብ ማጋጨት አይደለም። ህዝብን ማቀራረብ በእኔ ምክንያት ህዝብ መጋጨት የለበትም። አንተ ወዳልከው እመጣለሁ ብየዋለሁ። አሁንም የምደግመው ማድንል እናንተ የሚያሰጋኛል።
የሃይማኖት መሪዎችና የሀገር ሽማግሌዎች እንደተናገሩት በአማራ ክልል ባካሄዱት መድረክም የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ከዶክተር ደብረጽዮን ጋር ለመወያየት ዝግጁ መሆናቸውን ተነግሮናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ጌታ ጽፋ ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከሰላምና ወቅታዊ ጉዳዮች ጋር ያቆየናል፣ ወደ ደቡብም ያሻግረናል። የሲዳማ አገር ሽማግሌዎችና ወጣቶች በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፊኒ ባህላዊ ስርዓት በአዋሳ ከተማ ሶሬሳ ጉዳማሌ መከሩ ይላል። ሲዳማ ከኢትዮጵያ ሕዝቦች ጋር በአንድነትና አቃፊነት የኖረ ሕዝብ መሆኑን ተናግረው ባህሉን ሳይጥሱ ወጣቶች ትግላቸውን በሰላማዊ መንገድ እንዲያደርጉ ሽማግሌዎች ማሳሰባቸውን ጠቅሶ በሰንጎ ጉባኤ የተገኙት የክልሉ አስተዳደር ወጣቶች በአንድነትና በአብሮነት የመኖር እሴትን አጠናክረው እንዲቀጥሉ መጠየቃቸውን ገልጾ አድርሶናል። ዮናታን ዘብዲዮስ ነው ያጠናቀረው።
ከቅርብ ጊዜ ወዲህ ባህላዊ ስርዓቶቻችን መቼታቸውን ስለማይጠብቁና ባህላዊ ይዘታቸውን ስለሚለቁ ተፈጻሚነታቸው እየኮሰመነ መምጣቱን ታዛቢዎች ይገልጻሉ። እንደ ሀገራዊ ባህልና ወግ ባህላዊ ስርዓቶቻችን ከዛፍ ስርና በሶንጎ ስፍራ ከመፈጸም ይልቅ በትልቅ ቅንጡ ሆቴሎችና በመንግስት ቢሮዎች ስለሚከወኑ ሰላም የማውረድና የሸምጋይነት ሚናቸውን መጫወት ይሳናቸዋል። ቅቡልነትና ታማነት የሚያጡና ለፖለቲካ ግብዓት ይሆናሉ። ትላንት ግን የሲዳማ ወጣቶችና ሽማግሌዎች ያደረጉት ከዚህ የተለየ ነበር። ባህላዊ ስርዓቱም ወደ መንበሩ የተመለሰ ይመስላል። የሲዳማ አገር ሽማግሌዎች በሶሬሳ ጉዲማሌ ሰንጎ ስፍራ በዛፍ ስር እርጥብ ሳር ላይ ተቀምጠው ከወጣቶች ጋር በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፍኔ ባህላዊ ስርዓት መክረዋል። የአፍኔ ስርዓት እንዲካሄድ ለሽማግሌዎች ጥሪ ያቀረቡት የሲዳማ ወጣቶች ወይም እጀቶች ሲሆኑ ሽማግሌዎች የተጠሩበትን ምክንያት በመጠየቅ ውይይቱ ተጀመረም። ሽማግሌዎችም ስለምንፈለጋችሁን ሲሉ አፍኔ አሏቸው።
ኬሬ ኦጎባኪ ኬሬ ኪቷት ኬሬ ካይኒና ማሌቤሉ
ጥሪያችሁን ደርሶን መጥተናል። በባህላዊ መንገድ እንድናወጋ ስለፈቀዳችሁም ተደስተናል። የተፈለግንበትን ምክንያት ንገሩና።
ወጣቶች ሽማግሌዎችን የፈለጉበትን ምክንያት በወኪላቸው በዶክተር ማቴ መንገሻ በኩል ለሽማግሌዎች ባህላዊ ስርዓት ጠብቀው እንዲህ አሏቸው።
ሲዳሙ አንፈን ተገበ አልቤ ጀማሬ ሻሮሎ ጌሻ ተሻረማ ከሸው ትብና
የፈለግናችሁ ምክራችሁን ሽተን ነው። ያጠፋነው ነገር ካለም እንድትገስጹን፣ ከአገራዊ ለውጥ ተጠቃሚ መሆን ያልቻልንበትንም በተመለከተ ግንዛቤ ስላላችሁ እንድትነግሩን ነው። ትግላችን ከባህላዊ ሥርዓትና ሐላሌ አፈንግጦ ከሆነም እንድትነግሩን፣ ከሐላሌ የወጣ ከሆነም መሐላ እንድትፈጽሙ፣ ራሳችንን በራሳችን እናስተዳድር ብለን ያቀረብነው ሕገ መንግሥታዊ ጥያቄያችንም የት እንደደረሰ መንግሥትን እንድትጠይቁልን ነው የፈለግናችሁ።
እነሱ በቂና ሰፊ ያሉት ውይይት ከተደረገ በኋላ የአገር ሽማግሌዎች ለወጣቶች ምክርና ተግሳጽ ሰጥቷቸዋል። ከውይይቱ በኋላ የአገር ሽማግሌዎችን በመወከል ከጋዜጠኞች ጋር ቆይታ ያደረጉት አቶ አዳሙ አለሙ የሲዳማ ሕዝብ ከኢትዮጵያ ሕዝቦች ጋር በአብሮነትና በፍቅር የኖረ ሕዝብ ነው ብሏል። ወጣቶችም ይህ እሴት እንዲቀጥልና ሳይታሰብ በአዋሳ ከተማ የተከሰተው አይነት ግጭት እንዳይደገምና እንደ ቀድሞ በሰላም ለመኖር በመፈለጋቸው ጠርተውን መክረናቸዋል ነው ያሉትም።
በዚህ በዞናችን በሲዳማ አካባቢ ይሄ ነገር እንዳይከሰት ለመምከር ነው። አሁን ለወደፊቱም ቢሆን ሰላምና በአንድነት ተባብረን ከውስጣችን ካሉ ብሔረሰብ ጋር ተባብረን ወደፊት ለእድገት ለአንድነት የምንሰራ ምክር ነው ሽማግሌዎች የመከሩት። ይህንንም ደግሞ እጀቶች ይህንን ተቀብሎ ተግባራዊ እንደሚያደርጉ በሙሉ ተስፋ ነው እኛ የምንጠብቀው። ይህንን ነው መልእክት ያስተላለፍ ነው።
ጥያቄያችን ምላሽ ያሰጠው ለምን እንደቆየ እንድጠይቁላቸው ወጣቶች ለሽማግሌዎች ያቀረቡትን ቅሬታ በተመለከተም በሂደት ላይ መሆኑን የአገር ሽማግሌው ገልጿል።
አስተዳደርን ጠይቀናል። ያ ሌላው ስቴፕ ሄደው አሁን ፓርላማ ቀርበዋል። ለፈረንደም ነው ያለው። እኛም እየተከታተል ነው። መንግስት ይህንን ይመልሳልና ረጋ ብሉ ብለን ልጆቹንም አረጋግተናል። ያ ግን ጄቶች ብቻ ሳይሆን እኛ አባቶችም ሽማግሌዎች በሰላማዊ መንገድ አጥንክረን እንደምንጠይቅና ለውጤቱ ድረስ ገፍተን የምንሄድበት መሆኑን ነው። ነው አሁን የምንነጋገረው።
ወጣት ታሪኩ ለማ የሲዳማ ህዝብ ለነጻነት ስል ረጅም ዘመናትን እልህ አስጨራሽ ሰዋዕትነት መክፈሉን ተናግረው በሚፈልገው ልክ ግን ተጠቃሚ አለመሆኑን ገልጿል። ትግሉን ወጣቶች መከተላቸውን ገልጸው ትግሉ ከሲዳማ ፍኔ ስርዓት ያፈነገጠ እንዳይሆን ከሽማግሌዎች ጋር መምከራቸውን ተናግሯል።
የሲዳማ የትኛውም አይነት እንቅስቃሴዎች ፖለቲካዊ ማህበራዊ እንቅስቃሴዎች ሐላሌን መሰረት አድርገው ነው የሚዳኙት። ሐላሌን መሰረት ተደርገው ነው የትኛውም አይነት አመኬኒዮ የሚዳብረውና እኔ ከዚህ ፕሪንሲፕል አለፍ ያለው ወይ ነው አሁን የዛሬው ዋና ጭብጡ። ሐላሌ ማለት እውነት ማለት ነው። ከዚህ ከእውነት የወጣ ድርጊት ውስጥ ተሳትፈናል ወይ? ያንንስ የተሳተፈ ካለ አደብ አታስገዙልንም ወይ የሚል ጥያቄ ነው በእጀቶች አነሳሽነት ዛሬ እንዲደረግ የተፈለገው። ስለዚህ አደብ እንድገዛ አድርጉኝ። ከዚህ ፕሪንሲፕል ሳላልፍ ግን ለምንድን ነው እስካሁን ድረስ በመጡ ለውጦች ውስጥ ተገቢውን ፖለቲካዊና ኢኮኖሚያዊ አልፎም ሌሎች ጥቅሞችን ከኢትዮጵያ ህዝቦች ጋር ለምንድን ነው ያላገኘሁት የሚለው ነገር ነው በዋናነት።
በሶንጎ ወቅት ሽማግሌዎች ለወጣቶች፣ ወጣቶች ደግሞ ለሽማግሌዎች የተባባሉትን ሀሳብ ወጣት ታሪኩ እንዲህ ሲል ገልጿል።
ሀሳቤን ሰላማዊ በሆነ መልኩ መታገልም ካለብኝ ሀሳቤ መጀመሪያ በአንተ መዳበር አለበት። የምታገለው ትግል ደግሞ ሰላማዊ መሆን አለበት። ሌሎች ብሔረሰቦችን የማይነካ መሆን አለበት። በጣም ጨዋነት የተሞላበት እኔን በክፉ እንዳልሳል ሊያደርገኝ የሚገባ በክፍል እንዲሳል የማያደርገኝ መሆን አለበት የሚል ሀሳብ የያዘ ነው ወደ ሽማግሌዎች ይዘው የቀረቡትና ሽማግሌዎችም ባህሌን አክብር የሚል ነው በዋናነት እያሉ ያሉት። አሁን ያለውን የሞብ እንቅስቃሴ በሰከነ መልኩ በሴራ በአፊኒ ስርዓት ተቃኝቶ ለሀገሪቷ የሚፈለገውን አይነት ለውጥ እንዲያመጣ ስለተፈለገ ነው። የሲዳማ ህዝብ አሁን ላለው ሀገራዊ ለውጥ አጋርነቱን ማሳየት የሚችለው ሰላማዊ የሆነ ትግል ሲያደርግ ነው። ይህንን መሰረት ያደረገ ነው።
በምክክር የማይሆን ነገር የለም ብሎ ሲዳማ ያምናል ያለችው የአምሮት ኃይል የሰላም አባቶች ለሰላም መረጋገጥ ያቆዩትን ባህላዊ እሴት መጠበቅና መተግበር ያስፈልጋል ብላለች።
ለውጡን ተከትሎ ላሉት ነውጦችና የተለያየ እንትን ለሲዳማ ብቻም ሳይሆን ለሌላውም የሚተርፍ የማረጋጋትና ሰላምን የመፍጠር እሴት ስላለው በዛ ባሉ ለሀገር ሰላምም ጭምር ለኢትዮጵያ ምድርም ጭምር እየጸለየ በዛም ለሀገር ሰላም እየተመኘ ያለበት ሁኔታ ነው ያለው።
ሐላልን ወይም እውነትን እንዳይተላለፉ ምክርና ተግሳጽ እንደተሰጣቸውም ተናግራለች።
አፊኒ ከተባለ ለታላላቆች፣ ለትልቆች፣ ለሽማግሌዎች አዛውንቶች አጫውተ ከዛ በኋላ ነው ሐላሌ የሚባል ያንን እውነት ተከትሎ እውነት ላይ ብቻ ብይን የሚሰጥበት አካሄድና እውነትን የመጠበቅ ባህልና እሴት ያለው።
ተጋብዞ በሶንጎ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በበኩላቸው የሲዳማ ህዝብ ከሌሎች ህዝቦች ጋር በፍቅር እንጂ በጥላቻ እንዳልኖረ ተናግረው በአብሮነትና በአንድነት የመኖር እሴት ተጠናክሮ መቀጠል ይገባል ነው ያሉትም።
በጣም ጥሩ መልእክቱን አባቶች ያስተላለፉት በዚህ ከተማ ላይም ሰላም እንዲሰፍን በውስጡ ያለውን ብሔር ብሔረሰቦችን ማክበር፣ ብሔር ብሔረሰቦች በሰላም የሚኖሩበትን ሁኔታ መፍጠር፣ ሌሎች ብሔር ብሔረሰቦችንም በሀዋሳ ከተማ ሌሎችም ከተሞች ላይ በሰላም የሚኖሩበት ሁኔታ ነው የማስፋትና ማቀፍን ታሳቢ ያደረገ እንዲሁም ደግሞ ጠቅላይ ሚኒስትራችን እንደ ሀገርም የጀመሩትን የፍቅር እነዚህ እሴቶች በመጀመሪያ በውስጣችን ይሄ አንድነት መምጣት አለበት። ከዛ በመቀጠል ደግሞ በውስጣችን ያሉ ህዝቦችንን በማቀፍ ሰላምን ማረጋገጥ አለብን። አንዳንድ ወጣ የሚሉ ወጣቱ አንጻር ወጣ የሚሉ ነገሮች መታረም እንዳለባቸው
አቶ ሚሎን ወጣቶች የአባቶችን ምክር እንዲተገብሩም ጠይቀዋል። በእጅቶችና በሲዳማ ስም በዞንና በሐዋሳ ከተማ የሚታዩ የሰላም መድፍረስ ችግር ለማስቀረት በሽማግሌዎች ምክር መሰረት የበኩላቸውን እንደሚወጡ ወጣቶች ለቮይስ ኦፍ አሜሪካ ተናግሯል። የአፍን ስርዓት መሬት ይዞ በመመረቅና ሰላም እንዲሰፍን ለማድረግ ቃል በመግባት ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ በነገራችን ላይ ዛሬ የመንግስት መስሪያ ቤቶች አዲሱ መንግስት በከፊል ተዘግቷል ብለን ዘገባ ስናቀርብ ነበር። ዛሬ ደግሞ ሌላ የተዘጋበት ሁኔታ ተፈጥሯል። የአየር ጠባይ ነው። በቴሌቪዥን ላላዩ ወይም እዚህ ለማይኖሩ አድማጮቻችን ጠቀስ እናድርግ።
ማዘር ኔቸር ይሉታል እነሱ። ተፈጥሮ ነው የዘጋው። በረዶ አንዳች ያህል ተራራ የሚያህል በረዶ በየሰፈሩ ስላለ በየመንገዱ ጭምር የመንግስት መስሪያ ቤቶች ሁሉ ጊዜ እንደተለመደ ትምህርት ቤቶች በመላ ዩናይትድ እዚህ አዋሽ አካባቢ ቢያንስ
እና የብረታ በረዶ የጣለባቸው አንዳንድ አካባቢዎችም እንዲሁ ተመሳሳይ እርምጃ ተወስዷል።
እናንተ ግን ፕሬዚዳንት ትራምፕ ቢዘጉ በረዶ ቢዘጋ እዚህ ወደ
አንቀርም አድማጮቻችን ጋር ላለን ጉዳይ ብቅ ብለናል ነው የምትለው።
መልካም ነው እንግዲህ እንቀጥላለን። ትክክል ነው።
አሁን አፍሪካ ነክ ርዕሶች።
የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ካለፉት 25 ዓመታት ወዲህ ያገኘውን ስኬት በመጥቀስ እያከበረ ነው። ሆኖም ፓርቲው አንጃነትንና በነባር የድርጅቱ አባላት ላይ የሚሰነዘሩ የሙስና ክሶችን እየታገለ መሆኑን የአሜሪካ ድምፅ ራዲዮ ዘጋቢ ቱሶ ኩማላ ከጆሃንስበርግ በላከው ዘገባ ጠቅሷል። አዳነች ደግሞ ለአፍሪካ ነክ ርዕሶች እንዲህ አቅርበዋለች።
የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ባለፈው ሳምንት የዋለውን የድርጅቱ 107ኛ ዓመት የልደት በዓልን መሰረት በማድረግ ባደረጉት ንግግር ፓርቲው ከነጻነት በኋላ ያገኘውን ስኬት አሞግሰዋል።
ኢኮኖሚያችን ባለፉት 25 ዓመታት ውስጥ በሶስት እጥፍ አድጓል። ከ25 ዓመታት በፊት ከነበረው በአሁኑ ወቅት በሰባት ሚሊዮን የበዙ ሰዎች የሥራ ዕድል አግኝተዋል። ሙስናን ለመታገልም ከባድ እርምጃ ወስደናል።
የአፍሪካ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር ታህሳስ 8 ቀን 1912 ዓ.ም ብሎምፍንቴን በተባለች ከተማ ተመሠረተ። ድርጅቱ ዝና ያተረፈው ኔልሰን ማንዴላን በመሳሰሉት መሪዎች ምክንያት ነው። በደቡብ አፍሪካ የነበረውን ዘረኛ ሥርዓትንና አድልዎን ለመታገል የግል ኑሯቸውን ትተው ለትግል ተነሱ። ሆኖም ከአንድ ምዕት ዓመት በኋላ የማንዴላው ፓርቲ የተለየ ገጽታ መያዙን የቀድሞ የአፍሪካ ብሔራዊ ኮንግረስ የምክር ቤት አባል ቤን ቱሮክ አስገንዝበዋል።
የእናግኘው ባህል ነው በንቅናቄ የሰረጸው። እናግኝ ነጮቹ ይህ ነበራቸውና እኛም እሱን እንፈልጋለን የሚለው የእናግኘው ክስተት ነው አሁን በድርጅቱ ወዳለን ችግር ያመራው።
የምላቸው ችግሮችም የአፍሪካ ብሔራዊ ኮንግረስ የሚያሳየን ያስተዳደር ጉድለትን፣ የ5% ስርዓትነትን፣ የእኩልነት ጉድለትን፣ ሙስናንና መከፋፈልን ያካትታል ብለዋል ቱሮክ። የአፍሪካ ብሔራዊ ኮንግረስ ባለፈው ዓመት በሲሪል ራማፎሳና በሙስና ክስ ምክንያት ከስልጣን እንዲወርዱ የተገደዱት ጃኮብ ዙማ ደጋፊዎች መካከል ተከፋፍሏል። ደቡብ አፍሪካ በመጪው ግንቦት ወር ብሔራዊ ምርጫ ለማካሄድ በተዘጋጀችበት በአሁኑ ወቅት የአፍሪካ ብሔራዊ ኮንግረስ በጥሩ ሁኔታ እንደማይገኝ ቲዮ ቬንተር የተባሉ ተንታኝ አስረድተዋል።
በአፍሪካ ብሔራዊ ኮንግረስ ውስጥ ያሉት ስህተቶች በግልጽ የሚታዩ ናቸው። እርስ በርሳቸው በአንጃነት የሚተያዩ ወገኖች አሉ። በድርጅቱ ካሉት የዙማ ወገኖች አሉታዊ የሆነ ግፊት ስላለ በአስቸኳይ መወያየት ያስፈልጋል።
ደቡብ አፍሪካ ከዘረኛው የነጮች መንግሥት ነጻ ከወጣችበት ጊዜ አንስቶ የአፍሪካ ብሔራዊ ኮንግረስ በምርጫዎች የበዛ ድምፅ ሲያገኝ ቆይቷል። ይሁንና የማሸነፍ መጠኑ ቀስ በቀስ እየቀነሰ መሄዱ ታውቋል። ተቃዋሚ ፓርቲዎች ታዲያ ይህን ሁኔታ ተጠቅመው ድጋፍ ለማጠናከር ይፈልጋሉ። የዲሞክራሲያዊ ውህደት ፓርቲ መሪ ዙዋኬሌ ምንኩዋንጋ የአፍሪካ ብሔራዊ ኮንግረስ በጣም የተዳከመበት ጊዜ ነው ይላሉ።
The main mission for us is to drop the ANC below 50%. We've seen it.
የኛ ዋና ዓላማ የአፍሪካ ብሔራዊ ኮንግረስ የሚያገኘው ድምጽ ከ50% በታች ዝቅ እንዲል ማድረግ ነው። ሊሆን እንደሚችል አይተነዋልና።
ቲኒኮ ማሩሎኬ የተባሉ የፖለቲካ ተንታኝ በመጪው ምርጫ የሚያሸንፈው የአፍሪካ ኮንግረስ ቢሆንም በነጻው ጭነት ቦታቸው በሚያገኙት ክብር ሊቀጥሉ አይችሉም ብለዋል።
I think the more serious challenge is that perhaps the ANC has not managed to
ከባዱ ተግዳሮት የሚመስለኝ የአፍሪካ ብሔራዊ ኮንግረስ እንደ ፓርቲ ለማከናወን ቃል የገባውን አገልግሎት እንኳን ለማቅረብ አለመቻሉ ነው።
ባለፈው ሳምንት የአፍሪካ ብሔራዊ ኮንግረስ የ25ኛ የነጻነት በዓሉን ባከበረበት ወቅት በራሱ የሚተማመንና የተባበረ ፓርቲ መስሎ ለመቅረብ ሞክሯል። ራማፎሳ ከዙማ ጎን ለጎን ሆነው ጓደኝነታቸው አሁንም የጠነከረ መሆኑን ለሀገሪቱ ተናግረዋል። እንግዲህ ይህ አባባል ምን ያህል እውነትነት እንዳለው በመጪው ግንቦት ወር በሚካሄደው ምርጫ ይታያል። አድማጮች፣ ስለ ደቡብ አፍሪካ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አፍሪካ ነክ ርዕሶችን ነበር የተከታተላችሁት አድማጮች። አዳነች እናመሰግናለን። አሁን ሳምንታዊው ስፖርት፣ አዘጋጅና አቅራቢ ሰሎሞን ክፍሌ።
ፀሐይ ገመችና ጫላ ከተማ ረጋሳ ከኢትዮጵያ በትላንቱ የቫለንሲያ ስፔን 10 ኪሎ ሜትር ሩጫ ውድድር ድል ተቀዳጅተዋል። እዚያው ስፔን በኤልጎባር ደግሞ ኬንያውያን በሁለቱም ጾታዎች አሸንፈዋል። እንደምን አመሻችሁልኛል የተከበራችሁ አድማጮች። በእግር ኳስ የአገር ውስጥና የውጭ ዜናዎችንም ይዘናል። አብራችሁን ቆዩ። አትሌት ፀሐይ ገመቹ ትላንት ቫለንሲያ ስፔን ማሸነፍ ብቻ ሳይሆን ከጥሩነሽ ዲባባ የ10 ኪሎ ሜትር ሬኮርድ ላይም 15 ሴኮንዶችን አንስታለታለች። በወንዶቹ ያሸነፈው ጫላ ከተማ ረጋሳም ጥሩ ውጤት አስመዝግቧል፣ የኮርሱን ሬኮርድ ሰብሯል። የሴቶቹን ባስቀድም በትላንቱ ቀዝቃዛ የአየር ሁኔታ ከባዱ ፉክክር የታየው በፀሐይ ገመቹና በኬንያዊቷ ግሎሪያ ኪቴ መካከል ነበር። አንዱን ኪሎ ሜትር በሦስት ደቂቃ 02ና 03 ሴኮንድ የሮጡት ሁለቱ አትሌቶች ግማሹ ላይ የደረሱት 15 ከ01 ሴኮንድ ነው። በሁለተኛው አጋማሽ ፍጥነታቸው ጥቂት ቀንሶ ቢታይም እስከ ስምንተኛው ኪሎ ሜትር ድረስ ለውጥ አልነበረም። መጨረሻው ላይ ግን ፀሐይ ተፈትልካ ወጣችና በ30 ደቂቃ ከ15 ሴኮንድ በአንደኝነት አጠናቀቀች። ከኮርሱ ሬኮርድ 44 ሴኮንድ ላጭታ ነው ፀሐይ ያሸነፈችው። ኪቴ በ30 ከ26 ሁለተኛ፣ ሌላይቱ ኬንያዊት ኤቨሊን ቺርችር በ30 ከ43 ሦስተኛ። የወንዶቹ አጀማመር ከሴቶቹ ፈጥኖ ታይቷል። ኪሎ ሜትሩን በሁለት ደቂቃ ከ43 እና ከ45 ነው የሸፈኑት። ሦስቱ መሪዎችም ጫላ ከተማ ረጋሳ፣ አባይነህ ደጉና በተስፋ ጌታሁን ነበሩ። ግማሹ ላይ በ13 ከ43 ደረሱ። እዚያ ላይ ነው የኮርሱ ሬኮርድ ሊሻሻል እንደሚችል የታወቀው። ከዚያ መጀመሪያ ማቲው ኪሜሊ ከኬንያ፣ አባይነህ ደጉና ግርማ ደክመው ወደ ኋላ ሲቀሩ ፉክክሩ በሦስት አትሌቶች መሃል ተጀመረ። በስቴፈን ኪሳ ኡጋንዳ፣ በቬዲክ ቼሪዮት ኬንያና በጫላ ከተማ ረጋሳ ኢትዮጵያ ማለት ነው። መጨረሻው ላይ ግን ጫላ የትራክ ፍጥነቱን ተጠቅሞ በ27 ደቂቃ ከ23 ሴኮንድ በአንደኝነት አጠናቋል። ኪሳ ሁለተኛ፣ ቼሪዮት ሦስተኛ። እዚያው ስፔን ውስጥ ኤልጎባር ከተማም ትላንት የ10 ኪሎ ሜትር ውድድር ተካሂዶ ነበር። በወንዶቹም በሴቶቹም ኬንያውያን ናቸው የቀናቸው። በወጣቶቹ 10,000 የዓለም ሻምፒዮኑ ሮኔክስ ኪፕሩቶና በ5,000 የወርቅ ሜዳሊያ ተሸላሚዋ ሄለን ኦቢሪ ናቸው ድል የተቀዳጁት። ታዳጊው ኮከብ አትሌት ኢትዮጵያዊው ሰለሞን ባረጋ ነበር ሻምፒዮንነቱን የሚከላከለው፣ ሁለተኛ ወጥቷል። ቀሪውን ከአራተኛ እስከ አስረኛ ያለውን ስፍራ ተከታትለው በመግባት የወሰዱት የአገሬው የስፔን ልጆች ናቸው። በሴቶቹ ግን ስብጥር ነው። ሁለተኛ ስቴላ ቼሳንግ ከዩጋንዳ፣ አራተኛ ያስሚን ካን ከቱርክ፣ አምስተኛ ኬት ሆልት ከብሪታንያ፣ ሰባተኛ ሳራ ትሬሲ ከአየርላንድ እያለ ይቀጥላል። አድማጮች፣ የአትሌቲክሱን ዜና በዚሁ ላብቃና ለእግር ኳስ ስፖርት ወደ አዲስ አበባ ወስዳችኋለሁ። ከዛሬ ጀምሮ በተባባሪ አዘጋጅነት አዲስ የተመደበው ግርማቸው ከበደ አጭር ዜና አለው። እንኳን ደህና መጣህ ግርማቸው፣ መቀጠል ትችላለህ።
ያለፈው ዓመት የኢትዮጵያ ፕሪምየር ሊግ ሻምፒዮን በመሆኑ ነው ጅማ አባጅፋር በአፍሪካ መድረክ ለመጀመሪያ ጊዜ እየተሳተፈ የሚገኘው። ወደ ካፍ ኮንፌዴሬሽንስ ዋንጫ የጥሎ ማለፍ ዙር የገባውም በአፍሪካ ቻምፒየንስ ሊግ ሁለተኛ ዙር የማጣሪያ ጨዋታ በግብፁ አልአህሊ በድምር ውጤት 2-1 በመሸነፉ ነው። ሆኖም በጥሎ ማለፉ ጨዋታ ድል አልቀናውም። የአፍሪካ መድረክ ጨዋታዎችን በአዲስ አበባ እያደረገ የሚገኘው የጅማው ቡድን በሞሮኮ ሐሳኔ አጋዲር በሜዳው 1-0 ተሸንፎ ወደ ምድብ ድልድል የመግባት እድሉን አጥብቧል። በሁለተኛው ደቂቃ ዲዴ ሌብሪ ወደ ግብ መጥቶ አግዳሚው ከመለሰበት ኳስ ውጪ የረባ ሙከራ ያላደረገው ጅማ አባጅፋር በማጥቃት እንቅስቃሴ በአጋዲር ተበልጦ ነበር። ለአጋዲር ከእረፍት መልስ የማሸነፊያን ጎል ያስቆጠረው ዞሂር ቻውች ነው። የጅማ አባጅፋሩ ምክትል አሰልጣኝ የሱፍ አሊ ከጨዋታው በኋላ በሰጡት አስተያየት በኳስ ቁጥጥር የተሻሉ እንደነበሩ ገልጸው ለሽንፈታቸው ምክንያቱን አብራርተዋል።
የዛሬውን ጨዋታ ይኸው እንደምታዩት 17 ልጆችን ነው ሜዳ ይዘን የገባ ነው። 8 ልጆች በጉዳት በውስጥ መን እንደዚህ ያሉብንን 17 ልጆች ነው ይዘን የገባ ነው። በዋናነት ያው አብዛኛዎቹ ቲሙ ተመስርቶ የተጫወቱ ልጆች አብዛኛዎቹ የመስመር ተጫዋቾች ሁለት ልጆች የሉም ቲሙ ላይ
የሚገባቸውን እድል እንዳገኙ የተናገሩት የሐሳኔ አጋዲር አሰልጣኝ ሚጌል አንሄል ጋሞንዲ በበኩላቸው ጨዋታው ከባድ ነበር፣ በሜዳችን ከዚህ የተሻለ እንጫወታለን ብለዋል።
The condition of the pitch really is not the best for to play some kind of football like we are.
በሳምንቱ መጨረሻ ስለሚደረገው የመልስ ጨዋታ የተጠየቁት የጅማ አባጅፋሩ ምክትል አሰልጣኝ የሱፍ ደግሞ ሰፊ ማለፍ እድል እንዳላቸው ተናግረዋል።
በርግጠኝነት አልኳቸው፣ በርግጠኝነት እንቀለብሰዋለን። ሙሉ ልጆች እስከ 4 ቀን 5 ቀን ሙሉ ስቲት ይተሟል አሟልተናል ይሟላሉ። በውስጥም የጉዳት ያለው ልጆች ላይ ደርሱ ይችላል። በውስጥም ያለው ልጆች ምናምን እንደዚህ አይነት ነገር ላይ ያላችሁ ልጆች በርግጠኝነት ይደርሳሉ። ለዛ በርግጠኝነት ውጤቱን ይዘመታለን።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
በዚህ ምሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዛው ሰላም፣ ደህና ቆዩ።
አድማጮች ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተውናል። ወደ ማጠቃለያ ዜናው ከመሄዳችን በፊት አዲስ ወደ አንተ ከመምጣታችን በፊት ዛሬ ዜማ ማላጫወትን የአድማጮችን ድምፅ አልተሰማምና እዚህ ግድም ፋታ እንውሰድ።
ዜማ ሙዚቃ ነው።
ሙዚቃው ጀምሯል። ዜማ አንተ ወደ ቤትህ የሚወስድ ሀሳብ አለው። ለማንኛውም ዘፈኑን ትገምት
ስትቆጥ አቆማል። በጣም ጥሩ ሙዚቃ መርታል።
ሰንበሬ ይለናል ቴዲ አፍሮ ድምፃዊው እንሆ
Kakare, saita pa sambare, kakare. Kakare, saita pa sambare, kakare. Amna, kukur botu, kakar kalipi na saita pa sambare. Kakare, saita pa sambare, kakare. Dakmo.
የማጠቃለያ ዜና እናሰማለን። ሁለት የኢንዶኔዥያ ተዋጊ ጀቶች ያለ ፈቃድ ወደ ኢንዶኔዥያ አየር ክልል ገብተዋል ያሉትን አንድ የኢትዮጵያ አየር መንገድ ዛሬ ሰኞ በባታም ደሴት አየር ማረፊያ እንዲያርፍ አስገደዱ። የበረራ ቁጥር ኢቲኤች 3728 ከአዲስ አበባ የተነሳው የኢትዮጵያ አውሮፕላን ወደ ሆንግ ኮንግ ነበር የሚያመራው። የኢትዮጵያ አየር መንገድ ባለስልጣናት በሰጡት መግለጫ አውሮፕላኑ ሲንጋፖር ውስጥ ለጥገና የሚሆን ሞተር ለማድረስ በድንገት ወይም ፕሮግራም ውስጥ ባልነበረ ጉዞ መሄዱንና በኢንዶኔዥያ የአየር ክልል የገባው ደግሞ በአይሲኤኦ ማለትም አንድ አውሮፕላን አስገዳጅና ድንገተኛ ሁኔታ ሲገጥመው ወዳጅ አገር አየር ክልል ለማረፍ መብት ወይም ሕጉ ይደነግጋል የሚለውን ጠቅሰው መግለጫ ሰጥተዋል። አንድ ቻይና ፍርድ ቤት በኢንዶኔዥያ እጽ በተወነጀለ የካናዳ ዜጋ ላይ የሞት ፍርድ በየነ። ቀደም ሲል በግለሰቡ ላይ እንደ አውሮፓ አቆጣጠር በ2014 የተበየነበት የ15 ዓመት እስራት በቂ አይደለም በሚል አቃቤ ሕግ አቤቱታ ካቀረበ በኋላ ነው። በጋዜጠኛ ጀማል ሐሾጊ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲው ንጉሥ ሳልመንና አልጋወራሹ ልዑል ሙሐመድ ቢን ሳልመን መናገራቸውን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገለጹ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናቸው አሉላ ከበደና
አዲሱ አበበንን። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም የሚሰማበት ጊዜ ነው። በእኛ በኩል
ሰላም፣ ደህና ደሩ። አቀናባሪያችን ብርሃን ኃይሉ ከሌሎች ባልደረቦቻችንና ከዋና አዘጋጇ ትዝታ በላቸው ጋር ተሰናበት ነው.